Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ሙሉ ነው። ጉዞአችን በሞያሌ በኩል ኬንያን አቋርጠን ወደ ታንዛኒያ፣ ሞዛምቢክ እና ዚምባብዌ፣ መዳረሻችን ደግሞ ደቡብ አፍሪካ ይሆናል። እዚህ በጋቢና መስታወት አድራጋውም አብራኝ ምስራቅ አፍሪካን ታቋርጣለች።
ሰላም፣ እንደምናመሻችሁ። ሰላምታ እናስቀድምና በዚህ ባሳለፍነው ሳምንት ኢትዮጵያውያን ፍልሰተኞችና ስደተኞች በታንዛኒያ በቁጥጥር ስር ውለው የፍርድ ሂደት በመጠባበቅ ላይ ናቸው።
ታንዛኒያ ምናምን ስትሄድ ወደ 120 ተያዙ ያለው አሁን በዚህ ሳምንት የተያዙት እንዳሉ እስከ 3 ዓመት ሊቀጡ ወይንም እስከ 1 ሚሊዮን የኬንያ የታንዛኒያ ሺሊንግ ወይንም እስከ $500 ሊቀጡ ይችላሉ።
የቪኦኤ ዘጋቢ ገልሞ ዳዊት ከናይሮቢ ጉዳዩን በቅርበት ይከታተላል። መረጃውን በጋቢና ተሳፍረው ያካፍልናል። መንገዱ እንደ ማንኛውም የስደት መንገድ አስቸጋሪና ዋጋ የሚያስከፍል ነው።
ሶስት ሰዎች በሲቪ ተይዘው ለየት ያለ ቦታ ላይ ውስጥ እንዳሉ ነግራለች። አንድ ሰው ደግሞ እንደሞተ ነግረናለች።
በኬንያ የሚገኘው የኢትዮጵያ ኤምባሲ ወኪል አቶ አንዳርጉ በርሄ ናቸው።
ከኢትዮጵያ ነው የመጣ ነው። ዓላማችንም ሰርተን የምንተዳደርበት ሥራ መፈለግ ነው። ከሞያሌ ድንበር ቀጥታ ወደዚህ ያመጣን ደግሞ ሹፌሩ ነው።
ለምንድን ነው ጉዳያችን ብለን የዛሬ ዝግጅታችንን ወደ ደቡብ አፍሪካ በሕገ ወጥ አዘዋዋሪዎች እጅ የሚካሄደውን ፍልሰት ጉዳያችን ብለን የያዝ ነው። ቁጥሩ ከጊዜ ወደ ጊዜ እያደገ በመምጣቱ ነው።
በዓለም አቀፉ የፍልሰት ድርጅት አይኦኤም መረጃ መሰረት በየዓመቱ 20,000 ኢትዮጵያውያንን ጨምሮ ከአፍሪካ ቀንድ ወደ ደቡብ አፍሪካ በህገወጥ አዘዋዋሪዎች እጅ በመፍለስ ላይ ናቸው።
በታንዛኒያና ማላዊ በበርካታ መቶዎች የሚቆጠሩ ኢትዮጵያውያን የሚበዙት ወጣቶች ናቸው፣ በእስር ላይ ናቸው። ስለዚህ ጉዳያችን ሆኗል።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ አድማጮች፣ ለምሽቱ አጠር ያሉ ዜናዎች ጽዮን ግርማ ነኝ። የአዲስ አበባ ማረሚያ ቤት የቀድሞውን የአንድነት ፓርቲ አመራር አባላት እነ አቶ ሀብታሙ አያሌውን እንዲፈታ ፍርድ ቤት የሰጠውን ትዕዛዝ አለመፈጸሙ የህገ መንግስት ጥሰትና ተጠያቂነትን እንደሚያስከትል ፌዴራል ጠቅላይ ፍርድ ቤት አስገነዘበ። ቀደም ሲል የሰጠው ትዕዛዝ ዛሬውኑ እንዲፈጸምም በድጋሚ አሳስቧል። አቃቤ ህግ ከብሔራዊ ደህንነት መስሪያ ቤት ያገኛቸው ማስረጃዎች ቅጂም ለመልስ ሰጪዎች ችሎት ፊት እንዲያስረክብ ቀጠሮ ሰጥቷል። መልስ ሰጪዎች ማረሚያ ቤት ውስጥ ሳሉ ደርሶብናል ያሉትን ኢፍትሃዊ አያያዝም ለፍርድ ቤቱ አስረድተዋል። በትግራይ ክልል በራያ አዘቦ በደረሰው ከፍተኛ ድርቅ 161 ሺህ ከሚሆነው ከጠቅላላው ህዝብ ብዛት 124 ሺህ የእህል እርዳታ እንደሚያስፈልገው የወረዳው አስተዳደር ገለጸ። ነዋሪዎቹም ከአሜሪካ ድምጽ ተጠይቀው ከሁለት ወር በኋላ በቂ ባይሆንም የስንዴ እርዳታ እንዳገኙ ገልጸዋል። ለከብቶቻቸው የሚያበሉት መኖ እንደሌላቸው ተናግረውም የሚጠጡት ውሃ እንዳላቸው ከጋዜጠኛ ሲጠየቁ
የለም ውሃ ጥም ነው የሀደ አልጋ ጫዶ ይባላል ሀደ አልጋ ይባላል እናመጣለን ውሃማ ወገብነ በአህያ እናመጣለን።
በሌላ በኩል ለ87,000 ሰው ከመስከረም ጀምሮ እርዳታ መድረሱን የወረዳው አስተዳዳሪ አመልክቷል። ከታህሳስ በኋላ አደጋው እየባሰ በመሄዱ ምክንያት የተረጂ ቁጥር 124,000 መድረሱን አስተዳደሩ የጠቀሰ ሲሆን የአስቸኳይ የእህል እርዳታ የሚያስፈልገውና በሴፍቲኔት መርሃ ግብር የሚታቀፈውን ለመለየት በሚል እርዳታው በወቅቱ እንዳልተሰጠ ተናግረዋል። በተጨማሪም ደግሞ የእህል እርዳታ ወደ አካባቢው በፍጥነት አለመድረሱንም የወረዳው አስተዳዳሪ አቶ ክፍሎም ኃይለ ገልጸዋል። የሶማሊያ የቀድሞ መከላከያ ሚኒስትር ዛሬ መቋድሾ ውስጥ ተገደሉ። የመከላከያ ሚኒስትርነታቸውን ከለቀቁ በኋላ በሀገሪቱ ፓርላማ ወታደራዊ አማካሪ ሆነው ሲያገለግሉ የነበሩት ሙሐዲን መሐመድ ሐጂ ኢብራሂም የተገደሉት በመኪናቸው ስር ተደብቆ በነበረ ፈንጂ መሆኑን አደጋውን ያየ አንድ የፖሊስ መኮንን ተናግሯል። በዚሁም ኬኤም 4 በሚባለው መንደር በደረሰው ፍንዳታ ለጊዜው ማንነቱ ያልተገለጸ ሌላም ሰው መቁሰሉ ተዘግቧል። አድማጮች፣ ለሰዓቱ የያዝነው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር
የጋቢና ጉዟችን የሚጀምረው ከናይሮቢ ነው። በዚያ ዘጋቢያችን ገልሞ ዳዊት ይገኛል።
አድማጮች፣ ያው የኔንም ድምፅ እንደምትሰሙት ጥቂት ጉንፋን ቢጤ ይዛኛለች። አርብ ዕለት እንዲያውም ጥላይ ነበር። አልጋ ላይ ሆኜ ነው ወደ ናይሮቢ የደወልኩት። ገልሞ፣ ለመሆኑ አለመስታወት አሜሪካ ሀገር ጉንፋን አለ እንዴ? እዛውም የከፋ። ወደ ውይይታችን እንለፍ።
ጋቢና ቪኦኤ አሁን ወደ ናይሮቢ ኬንያ እንሄዳለን። በዛ ዘጋቢያችን ገልሞ ዳዊት ይገኛል። ገልሞ፣ እንግዲህ ጋቢና ቪኦኤ ለመጀመሪያ ጊዜ ልናሳፍረ ነው። ግባ በል።
በጣም አመሰግናለሁ።
እንግዲህ ዛሬ የምንነጋገረው በምስራቅ አፍሪካ በኩል ማለትም ኬንያን፣ ታንዛኒያን፣ ማላዊና ሞዛምቢክን አንዳንድ ጊዜ ደግሞ በዚምባብዌ በኩል አድርገው ወደ ደቡብ አፍሪካ የሚያመሩ ኢትዮጵያውያን ስደተኞችና ፍልሰተኞችን በተመለከተ ነው። ሰሞኑን በተለይ ከታንዛኒያ በኩል ዜና አለና እስኪ ከቅርቡ ዜና እንጀምር።
በቅርቡ ያለው ዜና ምን መሰለኝ ነው፣ ቅርብ ጊዜ በተለይ ከጃንዋሪ መጨረሻ አካባቢ አንስቶ በጣም ብዙ የኢትዮጵያውያን ስደተኞች ወይም ፍልሰተኞች ወደ ደቡብ አፍሪካ ለመሄድ በታንዛኒያ በኩል እያመሩ ይያዛሉ። ይህም የሆነው መጀመሪያ የተያዙት በኢሪንጋ የሚባል አካባቢ ነው። ኢምቤያ የታንዛኒያና ማላዊ ድንበር አካባቢ ነው ይሄ ቦታ። እዛ ተያዙ 83ቱ። አሁን ፍርድ ቤት ሊቀርቡ ነው እና ከዛ በኋላ ደግሞ ሳምንት ማክሰኞ አካባቢ ወደ 44 የሚሆኑ የኢትዮጵያ ዜጎች ናቸው ታንዛኒያ ውስጥ የተያዙ እና በዚህ ሁለት ወር መሀል ነው እኚህ ወደ 120 በላይ የሚሆኑ የኢትዮጵያ ስደተኞች ወይም ፍልሰተኞች የተያዙ።
እንዴት ነው እነዚህ ስደተኞች ወይም ፍልሰተኞች እነዚህን ሁሉ ብዙ ድንበሮች ነው የሚያቋርጡት? እንዴት ነው የሚያቋርጡት?
ደላሎች አሉ፣ እነሱ ይቀበሏቸውና እስከ ታንዛኒያ ቦርደር ወይንም እስከ ታንዛኒያ ድንበር ናማንጋ ይባላል ቦታው። ከናይሮቢ ወደ 120-80 እንደዛ ኪሎ ሜትር ነው የሚረቀው። እዛ ይደርሷቸዋል። ከዛ በኋላ ደግሞ ታንዛኒያ ያለው ደላላ ተቀብሏቸው እንዲህ እያሉ ነው ከማላዊ ከዛ ደግሞ ወደ ሞዛምቢክ ወይ ወደ ዚምባብዌ እያስተላለፏቸው እንደዚህ እየተቀባበሏቸው ነው የሚያሳልፏቸው። እንዲህ የሚያዙ ሰዎች ገንዘቡን በአግባብ ባለመክፈላቸው ነው የሚያዙ። ለደላሎች የሚሰጧቸውን ነገር ሲያጡ እነዚህ ደላላዎች ለፖሊስ ያሳልፏቸው ይሰጣሉ ወይም ያጋልጧቸዋል ማለት ነው።
እንግዲህ እንደው እስኪ አጠቃላይ የህጉንም ነገር ስላነሳኸው የህገ ወጥ የሰዎች ዝውውር ላይ እነኚህ የምስራቅ አፍሪካ ሀገሮች ያላቸው የኢሚግሬሽን ህግ ምንድን ነው?
ኢሚግሬሽን ህጋቸው ጠበቅ ያለ ነው። ጠበቅ የሚለው ሲያዙ ስደተኞቹ ወይ ደግሞ ፍልሰተኞቹ ሲያዙ ብቻ ነው እንጂ እንዲህ በተግባር ተከታትሎ በስውር የሚሄዱትን ስደተኞች የሚያጋልጥ አካል ይናክል የለም። ለምን? እነሱም ጥቅም ከእነሱ ስለሚያገኙ ማለት ነው፣ ከደላሎቹ እና የተሳሰሩ ናቸው። ነገር ግን ወደ ታንዛኒያ ምናምን ስትሄድ ወደ 120 ተያዙ ያልነው አሁን በዚህ ሳምንት የተያዙት እንዳሉ እስከ 3 ዓመት ሊቀጡ ወይንም እስከ 1 ሚሊዮን የኬንያ የታንዛኒያ ሺሊንግ ወይንም እስከ $500 ሊቀጡ ይችላሉ። ነገር ግን ኬንያ፣ ዩጋንዳ፣ ታንዛኒያ፣ ሩዋንዳ፣ ቡሩንዲ እነኚህ ኢስት አፍሪካን ኮሚኒቲ የሚባል አንድ የማህበር ነገር አላቸው፣ አንድ ላይ የመሆን ማለት ነው። የአንዱን አይዲ ካለ እዚህ ውስጥ መዞር ትችላለህ። እና በህግ በኩልም ትንሽ እነሱን ለመከታተል በተለይ ደላሎቹን ለመከታተል በጣም ትንሽ ያስቸግራቸዋል። ለምንድን ነው? የአንዱ ሀገር ደላላ ወደ ኬንያ መጥቶ ሊወስዳቸው ይችላል እነኚህን ስደተኞች። እና በአጠቃላይ እሱም የእሱም ጫና አለ። ሌላ ደግሞ መልካም አስተዳደር በተለይ የሙስና እና እንደዚህ አይነት ጫና ስላለ ደላሎቹን በህገ ወጥ የሰዎች ዝውውር ላይ የሚሰማሩትን ሰዎች ወደ ህግ ማምጣቱ ትንሽ አስቸግራል ማለት ያስደፍራል። እዚህ ጋር አካባቢ
hello jibjiga hello goday hello qabri dahar hello dagaxbuur hello diridabe hello shimil gabina voa gabina 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 waxaad dagaysanaysaan gabina voa gabina gabina gabina
ጋቢና ቪኦኤ ቀጥላል። ከገልሞ ጋር ያደረግነው ቆይታ አልተጠናቀቀም። በተለይ በዚህ ጉዞ ራሳቸውን አደጋ ላይ ጥለው ወደ ደቡብ አፍሪካ የሚያመሩት የሚበዙት ወጣቶችን ሁኔታ ያስቃኘናል።
በጣም ወጣቶች ናቸው። በተለይ ከ10ኛ ክፍልን ወይንም 12ኛ ክፍልን እንደጨረሱ ትምርታቸውን መከተል ያልቻሉ ሰዎች ናቸው ወደዚህ ነገር የሚገቡት። እና መነሻቸው ማዛኛውን ጊዜ ከደቡባዊ ኢትዮጵያ ክፍል ነው። በተለይ ወላይታ አካባቢ፣ ከሲዳማ አካባቢና በተለይ ደግሞ ከካምባታ አካባቢ ይሄንን ጉዞ ለማድረግ የሚወስኑ ሰዎች ከዛ ነው የሚነሱ።
ገልሞና ሄኖክ የሚያደርጉት ውይይት ዝርዝሩ ይቀርባል። ከዚያ በፊት ግን አንድ ዘገባ እናምጣ። በአጠቃላይ በተለይ ከኢትዮጵያ የሆኑ 20 ሰዎች ናቸው ከአፍሪካ ቀንድ ወደ ደቡብ አፍሪካ እያመሩ ያሉት። የዓለም አቀፉ የፍልሰት ድርጅት IOM ባጠናቀረው መረጃ መሰረት ማለት ነው። ከታንዛኒያ ወደ ማላዊ እናሻግራችሁና በዚያ ያለውን ሁኔታ እናሳያችሁ።
ኢትዮጵያውያን ስደተኞችና ፍልሰተኞች ምስራቅ አፍሪካን አቋርጠው ወደ ደቡብ አፍሪካ የሚያደርጉት ጉዞ በህገወጥ አዘዋዋሪዎች እጅ በርካታ ወከባና ወንጀል የበዛበት አደገኛ መንገድ ነው። ኬንያና ታንዛኒያን አልፈው በማላዊ እንዲሁም ጥቂቶቹ በቁጥጥር ስር ሲውሉ የሚበዙት ደግሞ ወደ ቀጣዩ ሀገር ያመራሉ። ማለት ወይ በዛምቢያ በኩል ወይንም ሞዛምቢክን አቋርጠው ወደ ዚምባብዌ ይደርሳሉ። ዚምባብዌና ደቡብ አፍሪካ ድንበር ስለሚጋሩ በዚያ ሾልከው ወደ ደቡብ አፍሪካ ይገባሉ ማለት ነው። በዚህ አስቸጋሪ መንገድ ህይወታቸውን ለአደጋ ጥለው የሚጓዙ ኢትዮጵያውያን ቁጥር በየአመቱ 20,000 እንደሚደርስ IOM የዓለም አቀፍ የፍልሰት ድርጅት ይገምታል። በተለይ በማላዊ እስከ ታህሳስ ወር ድረስ 387 ኢትዮጵያውያን የኢሚግሬሽን ህግ ጥሰዋል በሚል በቁጥጥር ስር ውለው ነበር። ከነዚህ መካከል 15ቱ ህጻናት ሲሆኑ አዳጊዎቹን ጨምሮ 50 ሰዎች ከእስር ቤት ተለቀው ወደ ኢትዮጵያ እንዲመለሱ መርዳቱን IOM ማላዊ በታህሳስ ወር ባወጣው መግለጫ ዘግቧል። ከዚያ በቀደመው የህዳር ወር ደግሞ 36 ህጻናት ያለምንም አዋቂዎች እገዛና ድጋፍ በህገወጥ አዘዋዋሪዎች እጅ ተይዘው በቁጥጥር ስር የቆዩ ሲሆን ሁሉንም ጨምሮ በአጠቃላይ 69 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የዓለም አቀፉ የፍልሰት ድርጅት IOM አስታውቋል። በአጠቃላይ በማላዊ በሚገኙ በእስረኛ በተጨናነቁ እስር ቤቶች በዚህ ዓመት የመጀመሪያ 4 ወራት ታስረው የነበሩ ኢትዮጵያውያን ቁጥር 442 እንደሆነ የIOM መረጃ ያትታል። ወደ ማላዊ የሚደርሱት ኢትዮጵያውያን ፍልሰተኞች በእስር ቤት ሳሉ ለህመምና ለምግብ እጥረት ተጋልጠው እንደሚቆዩም የዓለም አቀፉ የድንበር የለሽ የሐኪሞች ቡድን MSF ይገልጻል። በኬንያ የሚገኘው የኢትዮጵያ ኤምባሲን ወክለው አቶ አንዳርጉ በርህ ለአሜሪካ ድምፅ ሬዲዮ በጉዳዩ ዙሪያ ከMSF ወኪል መረጃ ማግኘታቸውን በወቅቱ አብራርተው ነበር።
ሰዎች በቲቪ ተይዘው ለየት ያለ ቦታ ላይ ውስጥ እንዳሉ ነግራለች። አንድ ሰው ደግሞ እንደሞተ ነግራናለች። እሱም ወደ አገር ቤት ደብዳቤ ፕሮሰስ አድርገን ከዚህ ልከናል።
በማላዊ ያለውን ሁኔታ ያብራሩት የIOM ወኪል ስቴፈኒ ትሮቸር በየሳምንቱ በቁጥጥር ስር እየዋሉ የሚገኙት በርካታ ኢትዮጵያውያን መካከል ብቻቸውን የሚጓዙ 18 ዓመት ያልሞላቸው ሕፃናት መበራከታቸው እንደሚያሳስባቸው ገልጸዋል። በIOM ማህዝ መሰረት በጸጥታ ኃይሎች ከሚያዙት 7 ኢትዮጵያውያን መካከል አንዱ ወይም አንዷ አዳጊ ህፃን ነው ወይም ናት። በናይሮቢ የሚገኘው የኢትዮጵያ ኤምባሲ ወኪል አቶ አንዳርጉ በርህ በህገ ወጥ አዘዋዋሪዎች የተዘረጋውን የጉዞ ሰንሰለት ውስብስብነት እንዲህ አብራራሉ።
ትልቁ እየተታለሉ የሚመጡት በህገ ወጥ ተዳላዎች ናቸው። የሚከፍሉት ገንዘብ ደግሞ እነሱ ሀገር ቤት ሄደው መስራት የሚችሉ ራሳቸውን መለወጥ የሚችሉበት ገንዘብ ነው። አንዳንዶቹ እኮ ገንዘብ ሰጥተን ለገንዘብ ፍለጋ እንሄዳለን እኮ ነው የሚሉት። በጣም የታጠረ ነው። በህገ ወጥ ደመና ታጥረዋል እስከ ማላዊ ያሉ በጣም ኔትወርካቸው በጣም ከፍተኛ እንትን ያለው እዚያ አካባቢ ማላዊ እስከ ሞዛምቢክ አሉ።
የዓለም አቀፉ የፍልሰት ድርጅት አይኦኤም ከማላዊና የኢትዮጵያ መንግስት እንዲሁም በውጭ ሀገር ከሚኖሩ የኢትዮጵያ ማህበረሰብ ተቋማት ጋር አብረው በመስራት እስረኞቹ ወደ ኢትዮጵያ ወደ ሀገራቸው እንዲመለሱ ይረዳል። በአጠቃላይ ወደ ደቡብ አፍሪካ ለመድረስ በየአመቱ ከ20,000 በላይ ኢትዮጵያውያን ህይወታቸውን በአደጋ ጥለው የሚያደርጉት ጉዞ መዳረሻ ደቡብ አፍሪካ ምን አይነት ህይወት እንደሚጠብቃቸው ወደፊት በሌላ ዝግጅት የምናየው ይሆናል። በመንገዱ ያለፉ ሁሉ ከእስራት፣ ድብደባ እንዲሁም የተለያዩ አይነት ጥቃቶች አልፎ በስተመጨረሻም እስከ ሞት ድረስ በህይወት ዋጋ የሚያስከፍል የፍልሰት በር መሆኑን ነው የሚገልጹት።
ጋቢና ቪኦኤ ዝግጅታችንን በአጭር ሞገድ 215580 ኪሎ ሄርስ እንዲሁም በ6080 ታገኙታላችሁ። ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ማለት ነው። በመካከለኛ ሞገድ ደግሞ በ1431 እንዲሁን እንገኛለን። በዛሬው ዝግጅታችን ጉዳያችን ብለን ያዝነው ወደ ደቡብ አፍሪካ የሚካሄደውን ስደት ላይ ነው።
ከኢትዮጵያ ነው የመጣ ነው። ዓላማችንም ሰርተን የምንተዳደርበት ሥራ መፈለግ ነው። ከሞያሌ ድንበር ቀጥታ ወደዚህ ያመጣን ደግሞ ሹፌሩ ነው።
ከፍልሰተኞቹ መካከል አንዱ የሰጠውን አስተያየት ነው ከላይ የሰማችሁት። በታንዛኒያ ታንጋ ግዛት ቁጥራቸው የተበራከተ የመጣው ኢትዮጵያውያን ፍልሰተኞችና ስደተኞች ሁኔታ አስመልክቶ የአካባቢው ፖሊስ ኮማንደር ሚስኪላ ሚሲዮ በቁጥጥር ስር የሚገኙት የፍትህ ሂደት ይጠብቃቸዋል ብለዋል።
ወሃሚያጂ ሃው ሐላሙ ወሊ ፓኪሪዎ ፓኪዎ ከማ ሙዚጎ ፓሬን ጃፓንዳ ሂሞ
እነዚህ ህገወጥ ፍልሰተኞች ልክ እንደ ዕቃ ተጭነው በመወሰድ ላይ እያሉ ነው ኬላችን ላይ በፍተሻ የተያዙት። ወደ ዳሬ ሰላም እየሄዱ ምላንዲዚና ቻሊኒ መሃል አገኘናቸው። እዚህ ላይ ለአሽከርካሪዎች አንድ ግልጽ ሊሆንላቸው የሚገባ ነገር አለ። እነኚህን ፍልሰተኞች የታደግናቸው ድምጻቸውን በመስማት ብቻ ነው። የሄዱበት የነበረው መኪና በሸራ ስለተሸፈነ ሕይወታቸው ለአደጋ የተጋለጠ ነበር። ስለዚህ እንዴት ነው አንተ መኪናህን በሸራ ሸፍነህ እንደዚህ የምትሄደው? እንዲህ ማድረግ አልነበረባቸውም።
Sauraran Gabina VOA
Shirin Gabina
Blashangul 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 Degabina Degabina Blashangul
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። አሁን እዚህ ከዩናይትድ ስቴትስ ወደ ኒውዮርክ ሻገር እንበልና አንድ እንግዳ እናሳፍር። ደረሰ ጌታቸው፣ ሰላም ደረሰ፣ እንዴት ነህ?
እግዚአብሔር ይመስገን። እንደምን ዋልክ ሄኖክ?
ሁለተኛ ጊዜ ነው ጋቢና ስትሳፈር፣ እኔ ደግ ነኝ። እንኳን ደህና መጣ።
እንኳን ቆያችሁ በሰላም።
እንግዲህ በዛሬው ዝግጅታችን ጉዳያችን ብለን እየተነጋገርን ያለ ነው ወደ ደቡብ አፍሪካ የሚካሄደው ጉዞ ላይ ነው። በርካታ ኢትዮጵያውያን፣ በርካታ የአፍሪካ ቀንድ አገር ሰዎች በዚህ አስቸጋሪ በሆነ መንገድ በሕገ ወጥ አዘዋዋሪዎች ይሸጋገራሉ። አንተ ደግሞ በዚህ ዙሪያ ላይ ጥናት አካሄዳል። እንደው እስኪ በአጠቃላይ በጥናት የተመለከትከውን ጭብጥ አጠር አድርገህ ግለጽልን።
አመሰግናለሁ ሄኖክ። እንግዲህ አንተ እንደገለጽከው በአመት በአማካይ ከ20,000 በላይ የሚገመቱ ኢትዮጵያውያን በሶስት የተለያየ የጉዞ አቅጣጫዎች ድንበር እየተሻገሩ ለስደት ይዳረጋሉ። አንዱና ዋነኛው የስደት ጉዞ አቅጣጫ የደቡብ አፍሪካ ነው። ሁለተኛው መስመር በዚህ በጅቡቲ ወይም በሶማሌ በሰሜን ሶማሌ ሶማሌላንድ በሚሉ ጠረፍ በኩል አድርጎ ባህር አቋርጦ ወደ ቀድሞቹ የየመን ሀገር ድንበሮች የመድረስ ነው። ቀድሞ ብለው አሁን ሀገሩ ስለፈረሰ ነው እና የመንን መሸጋገሪያ ድልድይ አድርጎ ወደ ገልፍ ሀገራት የመሻገር ወደ ቀጣር፣ ወደ ኦማን እና ባህሬን እንዲሁም ሳውዲ አረቢያ የመግባት የስደት መስመር ነው። ሶስተኛው መስመር እንግዲህ በጣም ረጅም እና በጣም ብዙ ትግል የሚጠይቅ ቢሆንም በሰሜን ሱዳን፣ በደቡብ ሊቢያ አቋርጦ ከዛ ከምዕራብ ሰሜን ሊቢያ ጀልባ በመሳፈር በሜዲትራኒያን ባህር ላይ እጅግ ሰቅጣጭ በሆነ መልኩ በጀልባ የሚደረግ ጉዞ ነው። ይሄ እንግዲህ ወደ ማልታና ደቡብ ጣሊያን ድንበር ደርሶ ወደ አውሮፓ ለመሻገር የሚደረግ ጥረት ነው እና ኢትዮጵያውያን በሶስቱም መንገድ በጣም በገፍ በሚባል ቁጥር እየተጓዙ እና ከፍተኛ ሰብአዊ አደጋ እየተዳረጉ ነው ያሉት። ይሄ ነው አንዱ የጥናቴ ቅኝት የሚያሳየው
እዚህ ላይ ነው ደረሰ። እዚህ ላይ ዛሬ አትኩሮታችንን ያደረግነው በዚህ ወደ ደቡብ አፍሪካ የሚካሄደው ላይ ነው። በተለያዩ መንገዶች ደግሞ በተለያዩ ዝግጅቶች የምንመጣባቸው ይሆናል። እስኪ አሁን እዚህ ላይ እናተኩርና ወደ ደቡብ አፍሪካ እንዲወጡ የሚያስገድዷቸው ምክንያቶች በሀገር ውስጥ ምንድን ናቸው? ምክንያታቸውስ ምንድን ነው? ብዙዎቹ ወጣቶች እንደሆኑ ነው የሚነገረው።
በጣም አመሰግናለሁ ሄኖክ። አንዱና አብዙ ምክንያት እንግዲህ አሁን በዚህ በእኛ ትምህርትም በሶሲዮሎጂ ኦፍ ማይግሬሽን አከራካሪና የሀሊዮት ወይም የቲዮሪ ዲቤት እያመጣ ያለው እነዚህ ሰዎች ስደተኞች ናቸው ወይስ ኢኮኖሚክ ማይግራንትስ ስራ ፍለጋ የሚፈልሱ ሰዎች ናቸው የሚለው ነገር ነው። ኢኮኖሚክ ማይግራንትስ ናቸው ብለን እንዳንደመድብ የሚያደርገው አብዛኞቹ እንደምታውቀው ህጋዊ የስራ ፈቃድ ተሰጥቷቸው ወይም ኑና ስሩ ተብለው ተጋብዘው የሚመጡ ሰዎች አይደሉም። ህገወጥ በሆነ መልኩ ነው ወደ ደቡብ አፍሪካ የሚገቡት። ሁለተኛው ነገር ወደ ደቡብ አፍሪካ ለመግባትና የስራ ፈቃድ ለማግኘት አብዛኛውን ጊዜ ከሀገሬ የወጣሁት በፖለቲካ ችግር ተገፍቼ ወይም ፈረንጆቹ እንደሚሉት ፐርሴኪዩሽን አጋጥሞኝ ነው በሚል የፖለቲካ ማባበያ ስደተኛ ነኝ በሚል መታወቂያ ነው የሚገቡት። ስለዚህ ማንነታቸው ብዙ ጊዜ ያጨቃጭቃል። እኒህ ሰዎች ኢኮኖሚክ ማይግራንትስ ናቸው ወይስ ሬፊጂ ናቸው? እሱን ወደ ጎን እንኳን አድርገነው ዋናውና አብዩ ምክንያት ግን ምንድን ነው? ስራ ፍለጋ ነው። ሌላ ወደ ደቡብ አፍሪካ የሚደረገውን የፍልሰት ጉዞ ለየት የሚያደርገው ከአንድ የተወሰነ የኢትዮጵያ አካባቢ በገፍ የሚደረግ ጉዞ መሆኑ ነው። ይህም ከደቡብ ኢትዮጵያ ከደቡብ ብሔር ብሔረሰቦች ክልል እንዲያውም ነገሩን ለማጥበብ ከወላይታ ዞን አካባቢ የሚደረግ ፍልሰት ነው። እንዲሁም ከከምባታ አላባና ጠንባሮ ከሚባለው ዞኖች ከእነዚህ ሁለት ዞኖች ነው በጣም ብዙ ሰው የሚሰደደው።
በጣም ነው የምናመሰግነው። ያለችን ጊዜ አጭር ነች። እዚህ ላይ እናውርድ። ደረሰ ጌታቸው የፒኤችዲ የመመረቂያ ጽሁፉም በዚህ ጉዳይ ላይ ነው የሰራው። እናመሰግናለን ደረሰ።
ታንክ ዩ ነው እግዚአብሔር ይስጥልኝ።
Shirin Gabina VOA kuke saurare yanzu haka tare da Henok Femte da Mr. Ward Aragao.
Wiki talama Johnny na Gabina VOA. With Henok Femte and Mr. Ward Aragao.
አሁን በኢትዮጵያ ሰዓት አቆጣጠር 1 ሰዓት ከ53 ደቂቃ ሆኗል። የጋቢና ቪኦኤ ዝግጅትን እያዳመጣችሁ ያላችሁት በአጭር ሞገድ 2 ላይ 15580 ኪሎ ሄርዝ እንዲሁም በ6080 ላይ ታገኙናላችሁ። ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ማለት ነው። በመካከለኛ ሞገድ ደግሞ በ1431 እንዲሁ እንገኛለን።
በፌስቡክ ላይ ደግሞ አት ቪኦኤ አማሃሪክ፣ በትዊተርም እንዲሁ አት ቪኦኤ አማሃሪክ ብላችሁ አስተያየቶቻችሁ እንድታደርሱን እንጋብዛችኋለን። የግብዣ ነገር ሲነሳ ደግሞ ሙዚቃ እንጋብዛችሁ። እስቲ አሁን አረፍ እንበል።
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጋቢና ቪኦኤ ይቀጥላል። አስቀድመን በመግቢያችን ከናይሮቢ ዘጋቢያችን ገልሞ ዳዊት ጋር የጀመርነው ውይይት ይሆናል ወደ ጫፍ የሚያደርሰን። እስቲ እናዳምጠው።
በጣም ወጣቶች ናቸው። በተለይ ከአስረኛ ክፍልን ወይንም አስራ ሁለተኛ ክፍልን እንደጨረሱ ትምህርታቸውን መቀጠል ያልቻሉ ሰዎች ናቸው ወደዚህ ነገር የሚገቡት እና መነሻቸውም አብዛኛውን ጊዜ ከደቡባዊ ኢትዮጵያ ክፍል ነው። በተለይ ወላይታ አካባቢ፣ ከሲዳሞ አካባቢ እና በተለይ ደግሞ ከካምባታ አካባቢ ይህንን ጉዞ ለማድረግ የሚወስኑ ሰዎች ከዛ ነው የሚነሱ።
ከትምህርት ሌላ እንዲወጡ የሚያስገድዷቸው ምክንያቶች አሉ? እንዴትስ ነው ገንዘብ የሚያገኙት? መቼም ትንሽም ቢሆን ገንዘብ ያስፈልጋል።
አዎ ትክክል ነው፣ ትንሽ ገንዘብ ያስፈልጋል። ይህንን ጉዞ ለማድረግ እስከ 2000 የአሜሪካን ዶላር ወጪ ማድረግ አለባቸው እና ብዙዎቹ ያሏቸውን ነገር ሽጦ ነው የሚሄዱት። ለምሳሌ መሬት ይሆናል፣ ቤት ይሆናል እና ያሏቸውን ነገር ሁሉ አጠቃሎ ሽጦ ነው ወደዚህ ይህንን ጉዞ ለማድረግ የሚወስኑት ወይም የሚመጡት።
አለበለዚያ የሆነ መለስ የማይፈልጉት በተያዙ ጊዜም ነው ፍላጎት አላቸው ለመመለስ።
ሲያዙ አብዛኛዎቹ መመለስ እንፈልጋለን ይላሉ፣ ግን በተግባር የሚያሳዩት ፍላጎት የለም። ለምንድን ነው? ሽጦ ሁሉን ነገር ጨርሶ ነው ከሀገራቸው የወጡት እና ወደ ኋላ ሲመለሱ የሚመለሱበት ነገር የላቸውም ከቤት አካባቢ እና በዛ አካባቢ የሆነ ደጉማ ነገር ካላገኙ ወይንም የአውሮፕላን ትኬት ወይም የትራንስፖርት ወይም የኪስ ነገር ካላገኙ በስተቀር እነሱ በብቻቸው ተነስቶ ወደ ሀገራቸው የመግባት ሞራላቸው በጣም የወደቀ ነው።
እስቲ በስተ መጨረሻ ናይሮቢ የሚገኙ የኢትዮጵያ ኤምባሲ በስፋት በምስራቅ አፍሪካ ሀገሮች የሚንቀሳቀሳል እና እነሱ ምን አይነት እገዛ ይሰጣሉ? ምን አይነት ጥያቄስ ነው የሚቀርብላቸው? ከእነሱ የሚገኘው ምላሽስ ምን ይመስላል?
እንግዲህ መጀመሪያ ባለፈው ወር መጨረሻ አካባቢ የተያዙት ወደ 83 የሚሆኑት የኢትዮጵያ ዜጎችን አስመልክቶ እኔ ኤምባሲውን ስለዚህ ጉዳይ ልጠይቃቸው ፈልጌ ነበረ። እነሱ የሚሉት ስለዚህ ጉዳይ ያገኘነው መረጃ የለም ነው ያሉኝ። ነገር ግን አቶ አንዳርጉ በሬ የሚባሉት ከኤምባሲው እንደነገሩኝ እንዲህ አይነት ነገር ብዙ ነገር ይከሰታል እና እንዴት እንከታተላለን፣ እንዴት እንቆጣጠራለን ነው የሚሉት እነሱ። ከአቅማችን በላይ ሆነ ነገር ነው የሚያነሱት እነሱ። እንግዲህ
በጣም ነው የማመሰግነው ገልሞ ዳዊት፣ ናይሮቢ የሚገኘው ዘጋቢያችን ነው። ለሰጠህን ማብራሪያ እናመሰግናለን። በድጋሚ ወደ ጋቢና እንኳን ደህና መጣህ።
እንኳን ደህና ቆያችሁኝ። እኔም በጣም አመሰግናለሁ።
በቃ እዚህ ጋር እናውርድህ ታዲያ ጫፍ ላይ።
እሺ ጫፍ ላይ ያዘልኝ።
የዛሬው የጋቢና ጉዟችን በዚሁ ተጠናቋል። አስተያየቶቻችሁን አድርሱን።
ዛሬ በሰማችሁት ርዕስ ላይ ያሏችሁን አስተያየቶች በሌሎች ዝግጅቶቻችንም እንደዚሁ በፌስቡክ አት ቪኦኤ አማሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ የምሽነው እኔ መስታወት አራጋውና
ሄኖክ ሰማግዜር ነን። የዝግጅታችን መካኒክ መሪ ደግሞ ጽዮን ግርማ ናት። ጉዟችሁ የሰመረ ይሁን እያል እንሰናበታለን። መልካም ምሽት። Hey! Swear me!